ሰላም ለእናንተ ይሁን። ጋቢና ጀመረ ከአሜሪካ ድምጽ። የዓለም ሀገራት መሪዎች ያሳሳቢውን የአየር ንብረት ለውጥ በተመለከተ መፍትሄዎችን ለመዘየድ አዘርባጃን ባኩ ላይ የመከሩ ይገኛሉ። በየዓመቱ በተባበሩት መንግስታት ድርጅት ስር የሚካሄደው ይህ ጉባኤ ወጣቶችን ጨምሮ ለዓለም አቀፍ መላና መልካም ተሞክሮዎች የተጉ ባለሙያዎችና አመራሮችም ይሳተፉበታል። ስለ ጉባኤው ፋይዳ እንዲሁም ተግዳሮቶች በምሽቱ ከወጣቶች ጋር እንነጋገራለን። በአካባቢያችን የተደቀኑ የአየር ንብረት ለውጥ የፈጠራቸውን ችግሮች ለመግታት የተለያዩ ፈጠራዎችን ይዘው ብቅ ካሉ ወጣቶችም ጋር እንተዋውቃለን። ተያያዥ ሐሳቦችንም እናነሳለን። እንደምን አምሽታችኋል? እንደምን ዋላችኋል? አድማጮቻችንና ተመልካቾቻችን፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በቅንብሩ አብሮን ያመሻል። ወደ ቀዳሚው መሰናዶ እንሻገር። ከቀዳሚው እንግዳችን ጋር እንተዋወቃለን። እስከዳራው ግቸው ይባላል። የሥርዓተ ምድር ፍትህ ኢትዮጵያ ተቋም ዋና ኃላፊ ነው። የአካባቢ ጥበቃን ሰፋ ሲልም ዓለም አቀፍ የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የሕግ ተሳትፎዎች አማካሪ ተቋም ነው እሱ የሚያስተዳድረው ተቋም። ተቋሙ በጉዳዩ ላይ የወጣቶች ንቃተ ሕሊናን የሚያዳብሩ የተለያዩ መርሃ ግብሮችንም ዘርግቷል። ስለ ተቋሙ ዋነኛ ትኩረት ከሚያስረዳበት የኔና የእስከዳር ቆይታ ይጀምራል።
ዋና ትኩረቱ የአካባቢ ጥበቃ መብት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በአገር አቀፍ ደረጃ በምንሰራው ስራ ከአገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ሶ ከመሰረታዊ ከሆነው የግንዛቤ ማስጨበጫ ስራ ጀምሮ እስከ ተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በአገር ውስጥም በዓለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃው ኑሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን።
እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሐ ብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄን የምናስበው እና ስነ ምህዳርና ፍትህ በምን ሁኔታ ተገናኙ?
አካባቢ ጥበቃ ፍትህ ስንል እንግዲህ ይሄ የተፈጥሮ አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብአቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ የተፈጥሮ አካባቢ ወይም ናቹራል ኢንቫይሮንመንት የምንለው ነው። ይሄ የተፈጥሮ አካባቢ እንግዲህ ይሄን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ እያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ፣ ይህንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር ነው። አሁን ባለው ነባራዊ ሁኔታ በሀገራችን ይሁን በዓለም አቀፍ ያለውን ሁኔታ ስንመለከት ቅድም በጠቀስኩት መልኩ የአካባቢን ትሩፋቶች የኢንቫይሮንመንቱን ቤነፊት የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ። ይህንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውንም ሊሆን ይችላል በስራ የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቅሙን የሚያገኘው አካል ሳይሆን ቀርቶ የምናገኝበት ሁኔታ አለ። ሶ ያ የአካባቢ ኢፍትሃዊነትን ወይም ደግሞ ኢንቫይሮንመንታል ኢንጀስቲስ የሚለውን ነገር ይገልጽልናል። ስለዚህ ይሄ እንዲስተካከል ምን ያስፈልጋል ማለት ነው? በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርግ ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ፣ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው።
እኔ እናንተ ይህንን ቃለ ምልልስ በምናደርግበት ሰዓት ላይ የዓለም ሀገራት በአዘርባጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሀሳቦችም ይንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው?
ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ መጣባቸዋለሁ። ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥን ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ 29 ስንል አሁን ኦልሞስት ለ30 ዓመት እና እዛ አካባቢ የዓለም ሀገራት ሲል ውይይት ላይ ነው ያሉት። ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋለን። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ ነው አብዛኛው ነገር። ይሄንን ስንል ግን የራሱ ይሄ ድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት ከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አገን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ስምምነቶች ቢኖሩ እነዛን ውጤቶች ያመጣ ነበረ። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎስ ኤንድ ዳሜጅ የምንለው ፈንድ ወይ ደግሞ ኦሬዲ ባየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭ ቢሆን ፈንድ የተቋቋመበትና ለዛም ፈንድ ወይም እዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረጉበትን ሁኔታ እንመለከታለን። እንግዲህ ይሄንን ሁሉ ነገር ስንመለከት በተለይ ከወጣቶች አንጻር ሚናው ምንድነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦሬዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ህይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ የዓለም ሙቀት መጨመር እያዛባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያው ጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን ራሱ ምንድን ነው? ችግሩ እኛን እንዴት አፌክት ያደርገናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍኮርስ ደግሞ ይሄንን ተሳትፏቸውን ደግሞ የሚፈቅድና የሚያስችል የስምምነትና የድርድር ሂደት ያስፈልጋል።
ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ? በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ህይወት ላይ የፈጠሩት ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገር እንዲሰሩ ምን መደረግ አለበት?
በመጀመሪያውም ፓርት ለምንድነው ውጤታማነቱ ውስን የሆነው በሚለው መልኩ ለመመለስ የመጀመሪያው የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞችና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሀሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በምርጫቸውና በፈቃዳቸው ያንን ካላደረጉ እርምጃ የሚወስድ ወይ ደግሞ የቅጣት የምንለው ሳንክሽን የምንለው ኤሌመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም እንደምታውቀው። ሁሉም ሀገር የራሱ ሉዓላዊ ነጻነት አለው። ስለዚህ ሀገራት የሚወስኗቸውን ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌ እኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው፣ ሀሳቦችን እናነሳለን። እኛ ምናነሳቸውን ሐሳቦች ግን ካውንተር የሚያደርጉ እኛ ስለዚህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያለውን ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያለውን ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሐሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ በጣም ኳሽ ተደርገው መንግስት ወይ ደግሞ የያደሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከነዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያረጋውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያለው። ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል ፕሮፊት ያደረገ ያለው አካል በዚህ ሲስተም። ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር ራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለዚህ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያረጉታል።
የእናንተም ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ ያነጣጠሩ ተቋማት ሁኔታዎችን ለመቀየር ያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ አላማችሁ ምንድነው?
የወደፊቱ አላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልን የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኢንቫይሮንመንታል ፕሮሰሶች አሉ አገራት እንዲስማሙባቸው የሚጠበቁ እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች አሉ። ብዙ ደረጃዎችን ማለፍ ይጠይቃል። አንዳንድ እነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው። ግን አሁን የኔን የግል ምሳሌ ብነግርህ ለምሳሌ ያው እንደ ወጣት አድሬስ እያደረከኝ ነው። ግን እኔ ይሄንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይሄ ፕሮሰስ ላይ ቀደም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የኔን ከወጣትነት ወደ ጎልማሳነት እድሜ ለምሳሌ አሸጋግሮኛል በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በርግጥ በአየር ንብረት ለውጥ ድርድሩ ይሁን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መሰልም ከኔ በላይ ያሉትም አካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበት ሁኔታ ስንመለከት በእነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይሄንን ነገር የሚያሻሽል ድጋፍ ይሄንን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። ሶ እንደ ኢኮጀስቲስ ኢትዮጵያ ይሄንን ለማገዝ እንግዲህ በጣም በብርቱ አስፍተን ወጣቶች ላይ በጣም እየሰራን ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ ሀገሩ አፍሪካ ደግሞ የታዳጊ ሀገሮች ድምጽና የነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ የአቅም ግንባታ ስራዎችን ለተደራዳሪዎች ለእኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ 29 በፊት የእኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላኒንግ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሺዬሽን ትሬኒንግ ኢኮጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል።
ስርዓተ ምህዳር ፍትህ ኢትዮጵያ የተሰኘው ተቋም ኃላፊ እስክዳር አውግቸው ጋር ነው ቆየት ያልነው ለተወሰኑ ደቂቃዎች። በመቀጠል ደግሞ ከሌላ ወጣት ጋር እናስተዋውቃቸዋለን። ህሊና ተክሉ ትባላለች። የግብርና ዘር ኳሶች ወይንም ሲድቦል ኢትዮጵያ መስራች ናት። ህሊና ሲድቦል አርሶ አደሮች እህል በሚዘሩበት ወቅት የሚያባክኗቸውን ዘሮች ለመቆጣጠር እንዲሁም ዘሩ ምርታማነቱ እንዲጨምር የሚያደርግ መንገድ መሆኑን ህሊና ታስረዳለች። ከዚህ ቀደም በሁለት ዓለም አቀፍ የአየር ንብረት ጉባኤዎች ላይ ተሳታፊ ነበረች። ስለ ተሞክሮዎቿና ተያያዥ ጉዳዮች ከኤደን ገረሞ ጋር ቆይታ አድርጋለች። ወደ መሰናዱ እናመራለን።
እኔ ስሜ ህሊና ተክሉ ይባላል። በሙዬ አርክቴክት ነኝ። ሞስትሊ ላይክ ኢንቴሪየር ዲዛይን፣ በተለይ ደግሞ ፈርኒቸር ላይ ነው የምሰራው እና ሰስተነብል አርክቴክቸር የሚባልም አለ ወይ በክላይሜት ቼንጅ ዙሪያ የሚያጠነጥን ነው። እሱ ላይም ነው አርክቴክቸሩን ያጠናሁት። ከዛም ውጪ በሳውዝ አፍሪካ ሬጀንት ቢዝነስ ስኩል የሚባል አለና ሃየር ሰርቲፊኬት ኢን ኢንተርፕረነርሺፕም ከዛ አለኝ። and I have a, I'm a Mandela Washington fellow ነኝ በየሊ ፕሮግራም ራት from Purdue University ነበርኩኝ ኢንዲያና USA ውስጥ እና even እዛ ሁኝ የራሱ ሳሃላብ ኢኖቬሽን አዋርድ የሚባለውን አዋርድ ራሱ በፕሮዳክት የወሰድኩት ነገር ነው። በምሰራው ስራ ፕሮዳክቱ
በአንድ ኮፍያ ውስጥ ብዙ አይነት ሰው የሚባለው አይነት ሰውንሽ በድጋሚ እንግዲህ ስላገኘሁሽ ደስ ብሎኛል። እስቲ ይህን ሁሉ ሽልማቶች ስላገኘሽበት እንዲሁም ደግሞ ከከባቢያዊ ንብረት ጋር እንዲሁም ከአየር ንብረት ጋር በተያያዘ የምትሰሪው ከግብርናም ጋር የተያያዘ የምትሰሪው ስራ አለ እና ስለ ስራሽ ጥቂት ነገሮች ንገሪ።
እኔ በአየር ንብረት ላይ በሁለት ዳይሬክሽኖች ነው የምሰራው። ሁለት ካምፓኒ ኖራል ማድረገው ማለት ነው። የመጀመሪያው ሲድ ቦልስ ኢትዮጵያ ይባላል። እሱ ላይ ቀደም እንዳልኩት የኢንዲያና ፐርዱ ዩኒቨርሲቲ ራሱ ኢኖቬሽን አዋርድ ያሸነፍኩበት ፈጠራ ስራ ነው። ማለት የድሮን ቴክኖሎጂ አምጥቶ አሁን ማስተካከል አይነት ነገር ነው። ሶ እኔ የምሰራው ብይ ነው። በልጅነት በጭቃ ብይ የምንሰራው ነገር አለ ወይም ሚትቦል የሱ ሳይዝ ነው እና በተለያዩ አፈሮች እና የተለያዩ ኮምፖስቶች ነው ዘሩን ነው ውስጥ የምናረገው ማለት ነው። ሶ እኛ ላይ አሁን አየር ንብረት ላይ በግብርናው አግሪካልቸር ላይ እና ፉድ ሴኩሪቲ የምንለው ነገር ላይ እና በባዮዳይቨርሲቲ ወይም ብዝሃ ሀብት የሚባለው ላይ እሱ ላይ ነው የምንሰራው ማለት ነው። እና ፕሮዳክቱ አንደኛ ምንድን ነው ዘሩን ይጠብቀዋል። ብዙ ጊዜ እንደዚህ ግብርና ላይ ምን ላይ የማይታይ ብዙ ዘሮች የሚጠፉበት ነገር አለ። አንዳንዴ 50% ራሱ በንፋስ በተላትሎች በኢንሴክት በወፍ በተለያዩ ነገሮች ይበላል እና አንደኛ እሱን እኛ እንደብቀዋለን። ከዛም ውጪ ደግሞ የኛ በዛ ሀብት ወይም ባዮዳይቨርሲቲ የምንለው ላይ ምንድን ነው በፕሌንና በድሮን ሰው የማይደርስባቸው ሸለቋማ ተራራማ ቦታዎች አሉ። በተለይ እንደ ኢትዮጵያ አይነት በጣም ማውንቴነስ የሆነ አገሮች አሉ እና እሱ ላይ ምንድን ነው የምናደርገው በድሮን የዛፍ ለምሳሌ ዋንዛ ዛፍ ሊሆን ይችላል እሱን በፕሌን ወይ በድሮን ሰው የማይደርስበት ጋር ዛ ድሮፕ እናደርገው እና እንዳልኩሽ በዝናብ ወቅት ሲሆን ደግሞ ራሱን ስለሚሸረሽር ክራክ እያደረገ እኛ ቴክ ኬር ሳናደርገው ወይም እኛ ሳንንከባከበው ያ በረሃማ የነበረውን ቦታ ወደ ሪፎርስ የማድረግ ፖቴንሻል ያለው ፕሮዳክት ነው እኛ ይዘን የመጣ ነው ማለት ነው።
ስለ ሁለተኛው ድርጅቶች ደግሞ ጥቂት በይ።
አድቮኬት ነኝ እኔ ለክላይሜት ቼንጅ እና እነሱ ላይ ስሰራ ምን አየሁኝ? አንደኛ ወጣቱ ብዙም እየመጣ አይደለም። በተለይ ግብርና የሚባለው ነገር ላይ ራሱ ሪብራንድ መደረግ ያለባቸው ነገሮች አሉና ሞር ደግሞ ፎከስ ማድረግ የምፈልገው ነው ወጣቶችና ሴቶች ላይ ነው። ወጣቶቹን በተለይ በቴክኖሎጂና በአርት ነው የሚዘውና ሶ ሁለተኛው ካምፓኒ ክሬት ያደረኩት ኢትዮጵያን ዊመን ኤንድ ዩዝ ክላይሜት አሰምብሊ ቢይ ክሬተር ጌት አርትን እንደ ካታሊስት ወይም እንደ ሚዲየም ተጠቅመን እሱን ወደ ህብረተሰቡ ባየር ንብረት ላይ እንዲያወሩ አርቲስቶች የተለያዩ ኢንፍሉዌንሻል የሆኑ ሰዎች በጣም ብዙ አሉ በአርትና የነሱን ራሱ ድምጽ ተጠቅሞ ስላየር ንብረት የሚሉትን ነገሮች ነው የምንሰራው። ፕሪኮፕ እናዘጋጃለን። የተለያዩ ኢቨንቶችን ደግሞ ከአርቶችም በፖሊሲ ዲያሎግ ላይ በኮፕ ላይ አሁን ለምሳሌ ወጣቱን የኢትዮጵያን ድምጽ ለማሰማት ምናምን የሚባሉ ነገሮች ላይ ያኛው ካምፓኒ ይሰራዋል ማለት ነው።
እሺ እንግዲህ እንደነገርሽኝ ከፈረንጆቹ ወይም ከጎርጎሮሳውያን 2016 ጀምሮ በኮፕ የተለያዩ ጉባኤዎች ላይ ተሳትፈሻልና ብዙ ጊዜ እነዚህ ጉባኤዎች ይወቀሳሉ። ምንድነው የሚወራውን ያክል ወይም ደግሞ አላማ አጀንዳ የሚያዘውን ያክል ውጤታማ አይደሉም ይባላሉና ይሄ ባንች አይን ምን ያክል እውነት ነው?
እኔ አሁን የግብጽ 2022 እና 23 የዱባይውን ነበር የሄድኩትና ከመሄድሽ በፊት ብዙ ነገር ተሰሚያለሽ። ላይክ ግላመረስ አድርገው ነው የሚያወሩት ኮፕን። በቃ ሁሉ ነገር የሚስተካከለበት ሁሉ ነገር የሚሳካበት ምናምን ነገር ነው የሚመስልሽ ኮፕ ላይ። ግን ኢን ሪያሊቲ እዛ ስትሄጂ ምንድነው ይሄ ሁሉ የዓለም ሀገር አንድ ድምጽ ማሰማት ማለት ቀላል ነገር አይደለም። አንድ ሆኖ መውጣት ማለት ቀላል አይደለም። ሁሉም የተለያየ አጀንዳ አለው። ኢጀስት አሁን ምንድነው በየአምስት አመት አንድ እየመጣን ኢንተርቬንሽን መስራት ነው። አሁን ግሎባል ስቶክ ቴክ ላይ ነን ያለነው። የመጀመሪያው ዱባይ ነበር ያደረግነው። ከዛ በኋላ ደግሞ የዛሬ 5 አመት በኋላ እንደ ኢንተርቬንሽን ይቀጥላል ማለት ነው። ስለዚህ ኮፕ ሁሉንም ማምጣት አስቸጋሪም ቢሆን ግን መንገድ አግኝቶ
ማለት ነው ስራውን መገምገም ማለት ነው።
በየአምስት ዓመት አሁን ኢትዮጵያም 2025 ላይ አፕዴትድ የሆነ ኤንዲቲያችን እናስገባለን። ይሄ ግሪን ሌጋሲ ምናምን የምትያቸው እንዳለ በዛ ውስጥ የመጡ ነገሮች ናቸው። እንድትሰሪበት በቃ መንገዱን የሆነ ያሳዩሻል ወይ ከፈት ያደረጉታል ወይ ጀማሪ ነገር እንዲሆን ያደረግሻል ማለት ነው። ከዛም ውጪ ትንሽ ለውጥ እያየሁበት ያለሁት ወጣት ላይ አፍሪካ ላይ ትንሽ ይቀረናል። ላይክ የወጣት ፕሬዘንቴሽን የሚባለው ነገር የውመን ፕሬዘንቴሽን በጣም ይቀራል ማለት ይቻላል።
በበቂ ሁኔታ ለአየር ንብረት ለውጥ ላይ እየተሰራ ነው ብለሽ ታስቢያለሽ? ብዙዎች በተለይ ከግሪን ሌጋሲ ላይ ትልቅ ለውጥ እየመጣ ነው ይላሉ። ግን አንቺ በራስሽ እንደዛ ብለሽ ታምኛለሽ?
አዎ አሁን ለውጣለሁ። የግሪን ሌጋሲን ኤግዛምፕል የሰጠሁሽ ምንድነው? አሁን የዛ ላይ ከሱ ሙቭመንት በፊት ሰው ስለመትከል ስለ ኢንቫይሮንመንት ምናምን ብዙ ማውራት አልነበረ። ግን እንደዚህ በትልቁ በመንግስት ደረጃ በሚባለው እንደዚህ አዌርነስ ክሬሽን መፈጠሩ እንደ ግሪን ሌጋሲ አይነት ሙቭመንት መኖሩ ብዙ ነገሮች እየተሰሩ ነው። አዌርነስ ክሬሽን እየተደረገ ነው። ግን በቂ ነው ወይ በቂ አይደለም? እንዴት ነው በቂ ማድረግ የምንችለው የሚለውን እሱም መንግስት ኤንጂኦስ ቲኤስኦ ፕራይቬት ሴክተሩ ወጣቱ ሁሉም አንድ ላይ we need to figure out እንዴት መስራት አለብን የሚለው።
በጣም ነው ማመሰግናለሁ ሊና ስለሰጠሽ ስለነበረን ቆይታ። አብስቻ አመሰግናለሁ።
እሺ እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብዛኛው የኢኮኖሚዋ ከከርሰ ምድር በሚወጣ ኃይል ላይ የተመሰረተው የአዘርባጃን ዋና ከተማ ባኩ ውስጥ በዚህ ሳምንት መግቢያ ላይ በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ዓለም አቀፍ መሪዎች የበካይ ጋዞች ልቀትን ቁጥጥር ማድረግ የሚያስችል እርምጃ እንዲወስዱ እየተጠየቀ ነው። ስመኝሽ ቆየ የጉባኤውን ይዘት በተመለከተ ያሰናዳችው ዘገባ በመቀጠል ይቀርባል።
29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ንግግር ያደረጉት የአዘርባጃን ፕሬዝዳንት ኢሃም አሊዬ ምዕራባውያን ሀገሮች በአዘርባጃን የነዳጅና ጋዝ ኢንዱስትሪ ላይ የሚያሰሙት ትችት ላይ ቁጣ አዘል ንግግር አድርገዋል። ሀገራቸው የተቀነባበረ የስም ማጥፋትና እጅ መጠምዘዝ ዘመቻ ሰለባ ሆናለች ሲሉም አብራርተዋል።
እኛን የነዳጅ ሀገር ብለው ሲጠሩን ፍታዊ አይደለም። ይህ የፖለቲካ ባህልና ዕውቀት ማነስን ነው የሚያሳየው። ዛሬ አዘርባጃን በዓለም የነዳጅ ምርት ያላት ድርሻ 0.7 ከመቶ ብቻ ነው። በዘይት ምርት ደግሞ 0.9 ከመቶ ብቻ ነው። ነገር ግን በዓለም ከፍተኛ የነዳጅና ዘይት አምራችና ከአዘርባጃን በ30 እጥፍ የሚበልጥ የከርሰ ምድር ኃይል የሚጠቀም ሀገር ውስጥ የሚገኙ የሐሰት ዜና ማሰራጫዎች ግን እኛ የነዳጅ ሀገር ብለው ይጠሩናል። መጀመሪያ ግን ራሳቸውን ቢመለከቱ ጥሩ ነው።
ፕሬዝዳንቱ ይህን ያሉት ወደ 200 የሚጠጉ ሀገራት ሙቀት አማቂ ጋዞችን ልቀት እንዴት መቆጣጠር እንደሚችሉ ለመወያየት በተሰበሰቡበት ጉባኤ የሁለተኛ ቀን ስብሰባ ላይ ነው። እሳቸውን ተከትሎ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዓለም ስጋት ላይ ሆና ከከርሰ ምድር የሚወጣ ኃይልን መጠቀም ምክንያታዊ ያልሆነ ተግባር ነው ብለዋል። አሁን ባለው አካሄድ የዓለም ሙቀት በክፍለ ዘመኑ መጨረሻ 3 ዲግሪ ሴልሺየስ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። ይህ አካሄድም የሙቀት ሞገዶችን፣ ከባድ ድርቅ፣ ጠንካራ አውሎ ነፋስና ሌሎች አደጋዎችን እያስከተለ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ
አመታዊ የሙቀት አማቂ ጋዞች ልቀት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ደርሶ ባለፈው አመት 1.3 ከመቶ ደርሷል።
እነዚህ ሁለት ተቃራኒ አመለካከቶች የተሰናገዱበት ጉባኤ በአየር ንብረት ለውጥ ድርድር ዙሪያ ያለውን ችግር አጉልቶ ያሳየ ነው። አብዛኞቹ ምዕራባውያን ሀገራት ከከርሰ ምድር የሚወጣ ኃይል ላይ ጥገኛ ሆነው ሳለ ተመሳሳይ ኃይል የሚጠቀሙ ሀገራት ወደ ታዳሽ ኃይል ፊታቸውን እንዲያዞሩ ግፊት ያደርጋሉ። ካርሎ ቦንቴምፖ ኮፐርኒከስ የተሰኘው የአውሮፓ የመሬት ምልከታ ፕሮግራም ውስጥ የአየር ንብረት ለውጥ አገልግሎት ኃላፊ ናቸው።
በአመቱ መጀመሪያ ከኢንዱስትሪ ዘመን በፊት በነበረው የ1.5 ዲግሪ ሴልሺየስ የመገደብ እቅድ በላይ ሆኗል።
እንደ አውሮፓውያን አቆጣጠር በ2023 አዘርባጃን ከነዳጅና ጋዝ ምርቷ ያገኘችው ገቢ ከአጠቃላይ ኢኮኖሚዋ 35 ከመቶ የሚሆነውን ይይዛል። ከሁለት አመት ቀደም ብሎ የገቢዋን 50 ከመቶ የሚሸፍን ነበር። ምናልባት ከሁለት አመት በኋላ ከከርሰ ምድር ኃይል የምታገኘው ገቢ 22 ከመቶ ሊቀንስ እንደሚችልም መንግስት አስታውቋል። የሀገራቸውን ዘይትና ጋዝ ሀብት የእግዚአብሔር ስጦታ በማለት የሚገልጹት የአዘርባጃን ፕሬዝዳንት አሊየቭ በንግግራቸው ሀገራት በእነዚህ የተፈጥሮ ሀብቶች በመታደላቸው ሊወቀሱ አይገባም ብለዋል። በተለይም በዓለም ትልቅ መጠን ያለውን ካርበን ወደ ከባቢ አየር የምትለቀውን አሜሪካንና የአውሮፓ ህብረትን ተችተዋል። በእንግሊዙ ቻትሃም ሃውስ ከፍተኛ ተመራማሪ የሆኑት ሩት ታውንድ ይናገራሉ። ጎን ለጎን ደግሞ ለአየር ንብረት ለውጥ ተጋላጭ ሀገር ናት። ከ50 እስከ 70 በመቶ የሚሆነውን ውሃ ከድንበሯ ውጪ ታገኛለች። ስለዚህ በአየር ንብረት ጉዳይ አጣብቂኝ ውስጥ ናት። በዚህም ምክንያት እንደ ራሷ ያሉ ታዳጊ ሀገራትን ወደፊት የሚያራምድ መንገድ ለማግኘት የሚያስችል የገንዘብ ድጋፍ ለማግኘት ከፍተኛ ፍላጎት አላት። በዘንድሮ ስብሰባ ቁልፍ ከሆኑ አጀንዳዎች መካከል የበለጸጉ ሀገራት ከፍተኛ ጉዳት እየደረሰባቸው ላሉ ሀገራት የአየር ንብረት ተጽዕኖን መቋቋም እንዲችሉ ይሰጣሉ ተብሎ የሚጠበቀው የገንዘብ ድጋፍ ይገኝበታል። በጉባኤው ላይ ንግግር ያደረጉት የቻይናው ምክትል ጠቅላይ ሚኒስትር ዲንግ ሹዌዣንግም ይህን አንስተዋል።
ያደጉ ሀገራት ለታዳጊ ሀገራት የሚያደርጉትን የገንዘብ ድጋፍና የቴክኖሎጂ ሽግግር እንዲያሳድጉ እንጠይቃለን። ለዓለም አቀፉ የአየር ንብረት ለውጥ ምላሽ የበለጠ በራስ መተማመንና ውሰት እንዲኖረው በዚህ በኮፕ 29 የተሻለ የገንዘብ ድጋፍ ግብ እንዲቀመጥም እንፈልጋለን።
ሹዌዣንግ ማከለው ያደጉ ሀገራት የአየር ንብረት ለውጥን ለመክታት ያላቸው ተነሳሽነት እንዲጨምርና የበካይ ጋዝ ልቀትን ለመቀነስ ተነሳሽነት እንዲወስዱ ጠይቀዋል። ቻይና እንደ አውሮፓውያን አቆጣጠር ከ2060 በፊት የካርበን ልቀቷን ዜሮ ለማድረግ እርምጃዎች እየወሰደች መሆኗን ገልጸዋል። ከቀናት በፊት በተካሄደው የዩናይትድ ስቴትስ ምርጫ ዶናልድ ትራምፕ ማሸነፋቸውም ሌላው በጉባኤው ላይ ያንዣበበ ጉዳይ ነው። ትራምፕ በድጋሚ የአየር ንብረት ግቦችን ካስቀመጠው የፓሪስ ስምምነት አሜሪካን ሊያስወጡ ይችላሉ። ጎን ለጎን ደግሞ ከቻይና ጋር የሚካሄደው የንግድ ጦርነት አለ። በካሊፎርኒያ ከሚከሰተው ሰደድ እሳት አንስቶ በስፔን ቫሌንሺያ የሰዎችን ሕይወት እስካጠፋው ጎርፍ የአየር ንብረት ለውጥ ከፍተኛ የአየር ሁኔታን እያባባሰ መሆኑን የሳይንስ ባለሙያዎች ይናገራሉ። አስቸኳይ እርምጃ ካልተወሰደ ምናልባት ሁኔታው ከዚህም የከፋ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ኢትዮጵያ በጋዝ የሚንቀሳቀሱ መኪኖች ወደ ሀገር ውስጥ እንዳይገቡ ያገደች የመጀመሪያው ሀገር ከሆነች ሰነባብቷል። ይሁንና ወደ ኤሌክትሪክ መኪኖች የሚደረገው ሽግግር እንቅፋቶች እየገጠሙት እንደሆነም አሶሺየትድ ፕሬስ የላከው ዘገባ ያሳያል። ዘገባውን ተከታትለን እንመለስ። በአዝኖ ዓመት መጀመሪያ ላይ በኢትዮጵያ የነዳጅ ዋጋ እየጨመረ በመምጣቱ ደረጀ ኃይሉ ኤሌክትሪክ መኪና ለመግዛት ወስኗል። የደረጀ ውሳኔ መንግስት በጋዝ የሚንቀሳቀሱ ተሽከርካሪዎችን ከአገልግሎት ውጪ ለማድረግ ከጀመረው አዲስ ጥረት ጋር የተጣጣመ ነው። በዚህ ዓመት መጀመሪያ ላይ በቻይና የተሰራው ኢሳር ኤሌክትሪክ መኪናን ሲገዛ ከፍተኛ ተስፋ የነበረው የታክሲ ሹፌሩ ደረጀ የጠበቀው ነገር እየደበዘዘ መጥቷል። በመዲናይቱ አዲስ አበባ ካለው የኤሌክትሪክ ኃይል አቅርቦት ችግር እስከ መለዋወጫው ጥረት ድረስ የተለያዩ ችግሮች እንደገጠሙትም ይናገራል።
ያልተመቻቹ ነገሮች ይኖራሉ። እነዛ ያልተመቻቹ ነገሮች ደግሞ ስቴሽን በየቦታው አለመኖሩ፣ ጎረቤት ከተሞችም አሁን እዚህ ጋር ቅርብ ርቀት ስትሄድ ደርሰህ እዛ ጋር ሆነ ቻርጅ ማታረግ ከሆነ መኪና እዛ ቆመ ማለት ነው። ስለዚህ ሰው ፍራቻ ያኖር። ሁሉም ሰው ወደዚህ መምጣት ይፈልጋል። ያለውን መኪና ለነዳጅ መኪና ወደ ጎን አርጎ የተሻለ ስለሆነ ይሄኛው አዲስ መኪና ነው፣ በጣም ኮንፈርታም ነው፣ ምንም አይነት ችግር የለበትም። እነዚህ አይነት ችግሮች ግን ቢቀረፉ ሲስተሞች ሁሉም ቦታ በየማዳ ቢዘረጉ የተሻለ ይሆናል። ሲቀጥል ያው መንገዱ የታወቀ ነው፣ ሹቀስ ተቀስ ነው። ጎርፋማ ቦታ ላይ በጣም ጥንቃቄ ይፈልጋል። ስፔር ፓርት በሚባለው ነገር ጃ በጣም ከባድ ነው። ሰርቪስ እንኳን ለማድረግ እግር ፈት እንትን ለማድረግ ብዙ ብር ነው የሚጠይቁ። አሁን ሰዓት ጋራጆች ውስን ጋራጆች ናቸው።
ደረጀን የገጠመው ችግር ኢትዮጵያን የገጠሙ ሰፊ ፈተናዎችን ያሳያል። በጥር ወር ምስራቅ አፍሪካዊቷ ሀገር በኤሌክትሪክ ኃይል የማይንቀሳቀሱ የግል መኪናዎች ወደ ሀገር ውስጥ እንዳይገቡ በመከልከል ከዓለም ቀዳሚ ሆናለች። ውሳኔው የተመናመነውን የውጭ ምንዛሬ የነዳጅ ወጪን ለመደጎም በሚያውሉት ባለስልጣናት ላይ የነበረውን ጫና ቀንሷል። የአየር ንብረት ላይ ተጽዕኖ የሚያሳድሩ ልቀቶችን ለመቀነስ የአረንጓዴ ቴክኖሎጂዎች ፍላጎት ማየሉን ተከትለው በኤሌክትሪክ ተሽከርካሪዎች ዙሪያ እየጨመረ ያለውን ጉጉትም አመላካች ሆኗል። በያዝነው ወር መጀመሪያ ላይ የኢትዮጵያ መንግስት በአፍሪካ ሁለተኛ ደረጃ በህዝብ ብዛት ያላትን ሀገር የነዳጅ ድጎማ ለማቆም በያዘው ቅድመ መሰረት እስከ 8% የነዳጅ ዋጋን ጨምሯል። ባለስልጣናቱ ኤሌክትሪክ ያልሆኑ መኪናዎች ወደ ኢትዮጵያ እንዳይገቡ የተጣለውን እገዳ ተግባራዊ በማድረግ ረገድ የተወሰነ ስኬት ያገኙ ሲሆን በአሁኑ ወቅት ከ100,000 በላይ የኤሌክትሪክ መኪናዎች በየወሩ ወደ ሀገሪቱ እየገቡ እንደሆነም ተገልጿል። ይፋዊ ግቡ በ2030 የአውሮፓውያኑ ዓመተ ምህረት በየወሩ የሚገቡትን መኪናዎች ቁጥር ወደ 500,000 ማሳደግ ነው። በዚያው ዓመት ኢትዮጵያ በአባይ ወንዝ ላይ የገነባችው ግዙፍ ግድብ በሙሉ አቅሙ ኃይል እንደሚያመርት ይጠበቃል። የፌዴራል ጠቅላይ ሚኒስትር አብይ አህመድ በሀገሪቱ መንግስት ቴሌቪዥን በተላለፈ ንግግራቸው የታላቁ ህዳሴ ግድብ በአንድ ዓመት ውስጥ ከ5,000 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት ይጀምራል ብለዋል። ባለስልጣናት እንዲህ አይነቱ አቅም ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር እንደሚደግፍ ተናግረዋል። በአሁኑ ወቅት ከ5 ሚሊዮን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን መልካም ምሽት ይሁንላችሁ። የሳምንት ሰው ይበለን።